ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታለም ፕሮግራማችን በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
መስከረም 21 ቀን 2000 ዓ.ም በሚከበረው የኢሬቻ በዓል ላይ የታጠቁ የጸጥታ ኃይሎች እንደማይገኙ የኦሮሞ አባገዳዎች ህብረት አስታውቋል። በዓሉን የሚያስተባብሩ 300 ወጣቶች የተመረጡ መሆኑን ገልጾ ምንም እንኳን ያልታጠቁ ፖሊሶች በማስተባበር ሥራ ላይ የሚሳተፉ ቢሆንም አንድም የታጠቀ ቅለሰብ በበዓሉ እንዳይገኝ ውሳኔ የተላለፈ መሆኑን ገልጿል። በተጨማሪም በዓሉ የባህል መገለጫ በመሆኑ የገዥው ፓርቲ ጨምሮ የማንኛውም የፖለቲካ ፓርቲ ሰንደቅ ዓላማም እንደማይውለበለብ ተነግሯል። ባለፈው በኢሬቻ በዓል ላይ በግፍ የተገደሉትን ዜጎች ለማስታወስ በቆመው የመታሰቢያ ሐውልት ላይ ዜጎች የተገደሉት በአጋጣሚ ነው የሚለው የነበረውን ሁኔታ ስለማይገልጽ ጽሑፍ እንዲለወጥም ጠይቀዋል። በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር ባለፈው ሳምንት ከ50 በላይ ሶማሌዎች በመገደላቸውና ከኢትዮጵያ የሚመጣው ጫት በመርዝ ተበክሏል የሚለው ዜና በመስፋፋቱ ምክንያት በአርጌሳና በሌሎች ከተሞች ከኢትዮጵያ ይላክ የነበረው ጫት ጨርሶ የቆመ መሆኑን ከሶማሌላንድ ከሚደርሱ ዜናዎች ማወቅ ተችሏል። ይህን ለመተካት ሶማሌላንድ ከኬንያ ጫት ማስገባት ጀምራለች ተብሏል። ባለፈው ሳምንት ብቻ ኬንያ 12 ቶን የሚሆን ሚራ ጫት ወደ ሶማሌላንድ የላከች መሆኗን ባለስልጣኖች ገልጸዋል። ሶማሌላንድ ከኢትዮጵያ ታስገባ የነበረው ጫት በዓመት በአማካይ 524 ሚሊዮን ዶላር የሚገመት ሲሆን ይህም ከአገሪቱ የምርት በጀት 30% ይሆናል ተብሏል። በታንዛኒያ 8 ኢትዮጵያውያን መታሰራቸውን የታንዛኒያ ባለስልጣኖች ገልጸዋል። ኢትዮጵያውያኑ የታሰሩት ባለፈው ረቡዕ መስከረም 10 ቀን ከዳሬ ሰላም ከተማ ዳርቻ ከሆነችው አንድ መንደር ውስጥ መሆኑን ባለስልጣኖች የገለጹ ሲሆን ለኢትዮጵያውያኑ መጠለያ የሰጡ 4 የታንዛኒያ ተወላጆች አብሮ መታሰራቸው ተገልጿል። በዚህ ዓመት ብቻ የታንዛኒያ ባለስልጣኖች 5000 የውጭ አገር ሰዎች ታንዛኒያ ውስጥ የያዙ መሆናቸውን ገልጸው አብዛኞቹ ወደ አገራቸው እንዲመለሱ የተደረጉ መሆናቸውንም አብራርቷል። ሂውማን ራይትስ ዋች የተባለው የሰብአዊ መብት ተንከባካቢ ድርጅት ሰሞኑን ባወጣው መግለጫ በጎረቤት አገሮች ኢትዮጵያውያን የሚደርስባቸው ፍዳ ዘርዝሮ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መብታቸውን እንዲንከባከብም መጠየቁ ይታወሳል። በሊቢያ ጠረፍ የሚጓዙበት ጀልባ ውሃ ውስጥ በመስጠሙ ምክንያት ቢያንስ 50 የሚሆኑ ስደተኞች ሳይሞቱ እንዳልቀረ የአካባቢው ባለስልጣኖች ለዜና ምንጮች ከሰጡት መረጃ ለመረዳት ተችሏል። ጀልባዋ ጉዞ የጀመረችው ባለፈው ሳምንት አርብ ከሊቢያ ምዕራባዊ ጠረፍ ከምትገኘው ከሳብራታ ወደብ ተነስታ ሲሆን ለቀናት ጉዞ ካደረገች በኋላ በነዳጅ እጥረት ምክንያት ሰምጣ ቀሪው አካሏ ዙዋራ ወደሚባለው የወደብ ከተማ በነፋስ ኃይል ተገፍቶ ደርሷል ተብሏል። ከተሳፋሪዎቹ መካከል 37 የሚሆኑት በሕይወት የተገኙ ሲሆን 8 አስከሬኖች መገኘታቸውም ታውቋል። ባለፉት 9 ወራት ብቻ ከመቶ ሺህ በላይ የሚሆኑ ስደተኞች የሜዲትራኒያንን ባህር አቋርጠው ጣሊያን የገቡ ሲሆን በመሃሉ ከ2400 በላይ የሚሆኑ ስደተኞች ባህር ውስጥ ገብተው እንደሞቱ የተባበሩት መንግስታት ድርጅት ባለስልጣኖች ይገልጻሉ። በሊቢያ ባለስልጣኖች የሚያዙት ብዙዎቹ ስደተኞች ጽዳት በሌለውና ስቃይ በበዛበት የማጎሪያ ጣቢያዎች ውስጥ እንደሚቀመጡም ይታወቃል። የኬንያ የምርጫ ኮሚሽን ድጋሚ ምርጫ የሚካሄድበትን ቀን ጥቅምት 16 ቀን ያስተላለፈ መሆኑ ታውቋል። የምርጫ ኮሚሽኑ ቀኑን ለማስተላለፍ የተገደደው የምርጫውን ሂደትና የድምፅ አሰጣጡን አካሄድ ለማሻሻል ጊዜ የሚወስድ መሆኑ ነው ተብሏል። ቀኑ በመተላለፉ ምክንያት በኬንያ የህገ መንግስት ችግር እንደማይፈጠር ጨምሮ አብራርቷል። በኬንያ ውጥረቱ እየጨመረ በመሄዱ እንዳለፈው ምርጫ ደም መፋሰስ ሊያስከትል የሚችል ግጭት ይፈጠራል የሚል ስጋትን በርክቷል። በቅርቡ የኬንያው ፕሬዝዳንት የፍርዱ ተቋም መፈንቅለ መንግስት አካሂዷል ብለው መወንጀላቸው ምንም እንኳን ደጋፊዎቻቸውን ያስደሰተ ቢሆንም ተቃዋሚውን ያስቆጣ መሆኑን የተገለጸ ሲሆን ከሁለቱም በኩል የሚወረወሩ የወገዛ ቃላቶች ግጭትን ሊቀሰቅሱ ይችላሉ የሚል ግምቶችን አጠናክረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ለአማርኛው ትርጉም መግቢያ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረ መድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረ መድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አሰቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተፋታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰናል ነበር። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርግጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊተከሙበት ጥረዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብረብ ሲካሄድ ታዘበናል። እንደገና የስልጣን ጥመት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና ባዲሶቹ ባለፍቶች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የያባ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To Kill a Generation, The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓመተ ምህረት ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓመተ ምህረት ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራሴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን የኢሃባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኛ የሰቆቃዋ በጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ ይህ 10 ቢማለልና ቢማጠነው መች ፍንክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚህ ሆኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በ6 የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኛ የአመጻ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኛን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብእናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጻዋተ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይስማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ ተገደለ ሲባል በዚያች ቅጽበት እንግዳ ይሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድ ነው መተናል። ሰውን የራሱን ስጋ መጥሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጡቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ፣ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግሥት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግሥት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግሥትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን፣ በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በሕዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የስበርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት ወመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ በወኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድንፋለው የነጎድጓድ ጩኸት ብራቅ ነው ይፋጃል የላባደው ሞት ሞት
ምዕራፍ 1 ሃያላን ያስገብራሉ። በኢትዮጵያ ውስጥ የመንግስትና የህዝብ ግንኙነት መቼም ማለት ይቻላል ኃይል ላይ የተመሰረተ ነበር። የአገሪቱ በርካታ ታሪክ ገጾችና ምዕራፍ የተሞሉት ባለስልጣኖች ህዝቡ ላይ ባደረሱት ግፍና ጭፍጨፋ ነው። ገዢዎችም እርስ በርሳቸው መጋጨታቸው አልቀረም። ሆኖም ግን በዝሆኖች ጠብ በመሃሉ የሚጎዳው የሚረጋግጡት ሳር ነው እንደተባለው እነሱ በተጋጩ ቁጥር የሚረገጥ የሚጨፈጨፈው ምስኪኑ ተራ ህዝብ ነበር። ፊውዳላዊት ኢትዮጵያ ጠመንጃን ያመለከች ለሱም ተሰግድ የነበረች እንደመሆኗ መጠን ግድያ የዘወትር ክስተት ነበር። አረመኔነትም እንደ ቆራጠኝነት ይቆጠር ነበር። ይህ ደግሞ ገዢዎች እንከተላለን ከሚሉት ህገ ክርስትናና ክርስቲያናዊ ስነ ምግባር ጋር ሲጻረር ከቶም አይታያቸውም። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያም የተቆረቆረችው በኃይል ነበር። ቅድመ ምኒልክ ዘመን ማለትም ቅድመ 1889 ዓመተ ምህረት በፊውዳላዊ መሳፍንትና መኳንንት እንዲሁም በዙፋን ተፎካካሪዎች መካከል ያልተቋረጡ ጦርነቶችን የሚያሳይ ገጽታ ነበረው። ጦርነቶች ብዙ መንደሮች የሚደመሰሱባቸውን ሀብት ንብረት የሚወድምባቸው የብዙ ሺህ አርሶ አደሮች ህይወት የሚጠፋባቸው የእልቂት ወቅቶች ነበሩ። ፊውዳላዊው ጅር ወይም ሰራዊት ለኑሮው የሚያስፈልገውን ከህዝብ መዝረፍ የተገባው የሚጠበቅበትም እንደሆነ በጽሑፍ ባይደነገግም የዚያን ያህል የተረጋገጠ ነበር ለማለት የሚቻል ወይንም የተፈጥሮ የተለምዶ የሆነ ህግ ነበር። የዘረፋው ክፉጣ ሰራዊቱ ከመነሳበት ነቁጣ ራቅ ብለው የሚገኙ መንደሮች ሁሉ ይደርስባቸዋል። ወደ ማረግ እድገት ማሻቀቢያው ኃይል ጉልበት ብቻ ነበር። ከተራሰው ደረጃ ተነስተው በኃይል በጉልበታቸው ዙፋን ላይ ለመውጣት የቻሉት አጼ ቴዎድሮስ በአይነተኛ ምሳሌነት ይቀርባሉ። ሃያላን ይገዛሉ፣ ሃያላን ያስገብራሉ። ይህ ነበር ረጅም ጊዜ የኢትዮጵያ ሕግና ደንብ ሆኖ የቆየው። የዛሬቱን ኢትዮጵያ ዳር ድንበር በመደካት አብይ ምና የነበራቸው ዳግማዊ አጼ ምኒልክ ወደ ደቡብና ወደ ሌሎች አካባቢዎች ያስፋፉት የአካባቢውን ሕዝብ እብሪትና ትምክት ለተመላበት ኃይል እንዲንበረከክ በማድረግ ሲሆን፣ ተቃውሞ በጠነከረ መጠንም እልቂቱም በዚያው ልክ ጨምሮ ነበር። ብዙ ተቃውሞ ያሳዩትም ቢሆኑ የሚደርስባቸው ዘረፋ ለከት አልነበረውም። ጉራጌዎች፣ ወላይታዎች፣ ኦሮሞዎች ወዘተ የተዘወተረ ጭፍጨፋ ደርሶባቸዋል። ትምህርት ያልቀሰሙ ለዘረፋ የተሰለፉ ከአማራውና ከትግራይ አካባቢ የተሰባሰቡ መንጋ ነፍሰ ገዳዮች አድራጎታቸው እንደ ጀግንነት ተቆጥሮላቸው ነፍጠኞች ተብለው በዘፈን ሲሞገሱ በግጥም ሲወደሱ፣ ንጉሡ ደግሞ ከዚያው ከተያዘው መሬት ጋሻ መሬት በመሸለም ርስተኛ ጉልተኛ እያደረጓቸው፣ የአካባቢው አርሶ አደር ግን አስከፊ ከሆነ የግዙነት ደረጃ ወደቀ። የዚያን ጊዜው ፍትህ ማጣትና በዚያን ጊዜ የበቀል ጥላቻ እስከ ዛሬ ድረስ ስር እንደሰደደ ነው። ያለፉት የኢትዮጵያ ገዢዎች የተወሰኑ የእምነት ልምዶቻቸው ከክርስትና እምነት ጋር ጉልህ በሆነ መንገድ መንጻረራቸው እንዳለ ሆኖ ለክርስትና እምነት ራሳቸውን ያስገዙ መሆናቸውን ምንጊዜም ያረጋገጡ ነበሩ ማለት ይቻላል። ያም ሆነ ይህ ግን ሃይማኖታቸው መቼም ቢሆን የተግባራቸው መመሪያ አልሆነም። ለሰንበት ቅዳሴ አረፈድኩኝ ብሎ አበስኩ ገበርኩ እየየ የሚል የመሬት ከበርቴ ሙሉ ያርሶ አደር ቤተሰብ ሲገድል ትንሽም ህሊናውን አይሰቀጥጠውም። በገጠሪቱ ኢትዮጵያ አብይ ጾም የሻረውን ሰው ሁሉ ፊት ቢነሳው መንገደኛን ጓዙን ለመዝረፍ ወይም መሳሪያውን ለመንጠቅ፣ ሰው የገደለውን ግን አፍ አውጥቶ የሚያነውረው የለም። በ1950ዎቹ ዓመተ ምህረት ውስጥ ከተላላቃቸው ፊደላዊ መሳፍንት አንዱ የነበረው ራስ መስፍን ልጁ የሽጉጥ ተኩስ ሲለማመድ ኢላማ የሚያደርገው አርሶ አደሩን ነበር። ታዲያ ይጃራ ተብሎ ይጠራ የነበረው ነፍሰ ገዳይ በፊውዳሎች አካባቢ በወንድነቱ በተኳሽነቱ መደነቅን ነው ያተረፈው። ለነገሩማ ሕዝብ እንዲጨፈጨፍ ትዕዛዝ የሚሰጡት ነገስታት ነበሩ፣ የሃይማኖት ጠባቂ ተብለው ይጠሩ የነበሩት። ዋናው አስምረንበት ለማለፍ የምንፈልገው ግድያ፣ አመጽ እየተዋረሰ ከመጣው ብሔራዊ ግዕዘ ልቡናና ማህበራዊ ባህል ጋር የሰመረ እንደነበር ነው። ይህን ስንል ደግሞ ኢትዮጵያውያን በተፈጥሯቸው የአመጻ ሰዎች ናቸው የሚል አንደምታ ለመስጠት አይደለም። ኢትዮጵያውያን የትም ቦታ እንደሚገኘው ሕዝብ ሁሉ ሰላም ወዳዶች ናቸው። ልናሳይ የምንፈልገው ነጥብ በገዢዎቹና በሕዝቡ መካከል የነበረው ግንኙነት በአብዛኛው መልኩ በኃይል ላይ የተመሰረተ እንደነበር ነው። ሀብታምና በድሃው፣ በባልና በሚስት፣ በወላጅና በልጆች መካከልም የነበረው ግንኙነት ኃይልን ምርኩዝ ያደረገ ነበር። አጼ ኃይለ ሥላሴ ሚኒስትሮቻቸው ስህተት ሲፈጽሙ አባት ልጁን እንደሚቀጣው ገለል አድርገው በግርፋት ይቀጡ ነበር። የሚገረፉቱ ክፉ ስላደረጉ ሳይሆን ልካቸውን እንዲያውቁ እንጂ። ሳይታሰብ ባስፈለገ ጊዜ ኃይልን ማሳየት ዳካማው ተገዥ ጌታ ማን እንደሆነ እንዳይዘነጋው ያስታውሰዋል። ባህልና ሃይማኖት ሕጉም ጭምር ተገዢዎች ይህን እንደ ድል ፈንታቸው እንዲቀበሉት ያዟቸዋል። የአጼ ኃይለ ሥላሴ ሕገ መንግሥት የንጉሠ ነገሥቱ ሰውነት ክቡር ንዑድ ነው፣ ሥልጣኑም አይገሰስም ብሎ ይደነግጋል። ጳጳሳቱም ስዩም እግዚአብሔር ላይ ለማመጽ የሚደፍሩትን ፈጥነው ለማውገዝ ነቅተው ይጠብቃሉ። ውይይት፣ ማግባባት፣ ልዩነትን በሰላማዊ መንገድ ለመግለጽ መቻል፣ ይህም ትክክልና ተገቢ መሆኑን መቀበል ጨርሶ የሚታወቅ አልነበረም። ሰጥ ለጥ ያዝ ጠበቅ አድርጎ የማይገዛገዥ የራሱን ድቀት የሚጠራ ነው። አባት ሲፈራ እንደ ደካማ ከመቆጠሩም በላይ ልጆቹን ያባልጋል ይባላል። ሰይፍና ከዘራ የሥነ ሥርዓት መከሰቻዎች ሆነው አማራጭ የሌላቸው የእዝ ተዋረድ ማስጠበቂያዎች ነበሩ። ቤተሰብ ጠንካራ አባት ያስፈልገዋል። አገርም ፍጹም ሥልጣን ያለው ገዥ። ፊውዳላዊ ሥርዓት በተንሰራፋባት ኢትዮጵያ ደግ ማህሪ የሆነ ገዥ በጥርጣሬ አይን ሲታይ፣ ፈላጭ ቆራጭ ገዥ ግን የደንቡ ነው። አሜን ብሎ መቀበልም የዘወትር ልምድ ነው። ቅጣት የግድ ጭካኔ የተመላበት መሆን እንዳለበት ይታመንበታል። ቤት የሚያውክ ጮሌ ኩታራ ቁልቁል ተሰቅሎ በርበሬ ይታጠናል። ያመጸ በሰም ተነክሮ በእሳት ሲጋይ የመሬት ከበርቴዎች ባንክሮና በርካታ ይመለከቱታል። ብዙ ምዕራባውያን ዘመናዊ አዋቂና አስተዋይ ይሏቸው የነበሩት ኃይለ ሥላሴ ይህን በመሰለች ኢትዮጵያ ላይ ነው የነገሱት። በርግጥም በዚያ መንገድ ልትገዛ የምትችል እንደዚያ ያለች ኢትዮጵያ ብቻ ነበረች። አጼ ኃይለ ሥላሴ ህጎች ቢደነግጉም ስለኋላ ቀር አገሮች ያላቸው ግምገማ ግልብነት የሚያጠቃውን የውጭ ተመልካቾችን አስተያየት ለማለዘብ የታለሙ ከመሆናቸው በቀር ከወረቀት አልፈው በግብር ላይ የሚውሉ አልነበሩም። የ1955 ዓመተ ምህረቱ ህገ መንግስት ዴሞክራሲያዊ መብቶችን የንግግር ነጻነትን ጨምሮ ያረጋገጠ ሲሆን፣ ስካር ያንበላሰሰው ሰው መንግስትና ንጉስ ተወራራሾች ናቸው ላይ ሳያስበው የሚወረውረው ነቀፋ በክብረ ነክ ወንጀል ከ5 እስከ 7 ዓመታት እስራት እንዲከናነብ ያደርገዋል። አጼ ኃይለ ሥላሴ በከፋፍለ ግዛ መርክና በፊውዳላዊ ተንኮል የተካኑ ሆነው ሳለ በተጨባጩ የገዙት ግን ሰጥ ለጥ ያዝረገጥ በማድረግ ነበር። ወደ ዙፋን የወጡት ተንኮል ሰርተው ልጅ ኢያሱን በመገልበጥ በኋላም እንደሚነገረው ባለሙሉ ስልጣን እንደራሴ ሆነው የነበሩትን ንግስት ዘውዲቱን በመርዝ በመግደል እንደነበር መች ይረሳል? እኒሁ አዋቂና አስተዋይ ንጉሠ ነገሥት በ1967 ዓመተ ምህረት አሪያና ፉላቺ ለተባለች የጣሊያን ጋዜጠኛ በሰጡት ቃል የነጋሲ ዘር እንደመሆናችን መጠን ስልጣን የባህሪ ገንዘባችን ነው። አንድ ንጉስ በኃይል በመጠቀሙ ሊጸጸት አይገባውም። ቆራጥ እርምጃ ለመውሰድ ወደ ኋላ ብለን አናውቅም። ለህዝቡ የሚበጀውን የሚያውቅ ንጉሱ ነው። ህዝቡ ራሱ አያውቀውም። ይህ እንግዲህ በንጉሳዊ ትምክት የተገፈፈና የተጠናከረ አይን ያወጣ ጭካኔ ነው። መጨከን አለመጨከን አለመቻል የደካማነት ምልክት ነው። ደግ ይቅርባይ መሆን አመጽን ይወልዳል። የተገዥ ፈቃድ አይጠየቅም። ሞኝ ደንቆሮና ወይንም አሁን የተወለደ ጨቅላን ማን ምክር ወይም ሐሳብ ይጠይቀዋል? በአንድ ቃልም ህዝብ የሚበጀውን የማወቅ ተውህቦውን ተገፎ በእግዚአብሔር የተቀባው ንጉሥ እንዳፈተተው የሚያደርገው ነው። እንዲህ አይነቱ ስልጣን ላይ የሚያምጽ እንደ ኑፋቄ ይቆጠርበታል። መናፍቃንን የመቅጣት ጉዳይ ሲመጣ ደግሞ የኢትዮጵያ ገዢዎች ከስፓኞቹ የመናፍቃን ምርመራ ዘ ኢንኩዊዚሽን አበጋዞች የሚማሩት ምንም አልነበራቸውም። በንጉሠ ነገሥቱ ረጅም የግዛት ዘመን በመንግሥት ትእዛዝ በግልጽ በሕዝቡ ላይ ያመጻ በትር ወርዶበታል። የሕዝብ አመጾች ጭካኔ በተመላበት መንገድ ተደምስሰዋል። ሰላማዊ ሰልፈኞች በቆመጥ ተደብድበዋል፣ በጋዝ ጢስ አንብተዋል፣ ተገለውማል። የ1950ዎቹ መጨረሻና 60ዎቹ መጀመሪያ የተማሪዎች ሰላማዊ ሰልፎች የተቃዋሚ ግለሰቦች ግድያ በአገር ውስጥም በውጭም በልዩ ልዩ ስኳዶች ይካሄድ ነበር። ለምሳሌ ካፒቴን ከበደ ካርቱም ውስጥ፣ ሌሎችም ሞቃዲሾና ሳንአ ውስጥ የኤርትራ ሽምቅ ውጊያ በመንደሮች ላይ ከፍተኛ ግፍ እንዲፈጸም በር የከፈተ ሲሆን የደረሰው የሰው እልቂት የዓለምን ሕዝብ ጆሮ ለመኮርኮር ከሚችልበት ደረጃ ደርሶ ሊስተጋባ ባለመቻሉ ደጉ ንጉሥ እንዲያውም የአፍሪካ አባት የሚለውን ስያሜ የተቀጸሉትን የፈላጭ ቆራጩን ንጉሥ ገጽታ አላቀለመውም። ባጭሩ አጼ ኃይለ ሥላሴ በስልታቸው የተራቀቁ ይሁን እንጂ ካለፉት ፈላጭ ቆራጭ ነገሥታት የሚለያቸው ነገር ከቶ አልነበረም። ቴዎድሮስም ዮሐንስም ምኒልክም ቢሆኑ የግዛት ዘመናቸው ግድያ የተትረፈረፈበት ነበር። እንደ ኃይለ ሥላሴ ማኪያቬሊን አንዳቸውም ያነበቡ ባይሆኑም በተለያየ ደረጃ በፊውዳል ተንኮል ውስጥ የተዘፈቁና በኃይልም ከሃሊነት የሚያምኑ ነበሩ። አርሶ አደሩ ለሁላቸውም ያው ገባር ነው። የሚጎነበስላቸው፣ የሚነብርላቸው፣ የሚያገለግላቸው፣ የሚሞትላቸውም ሁሉም ኃይለ ሥላሴም ጭምር በአርሶ አደሩና ምርቱን ለመሬት ከበርቴው ጭኖ በሚያመጣባቸው የቤት እንስሳት መካከል የጎላ ልዩነት አይታያቸውም ነበር ብሎ መናገር ማጋነን አይሆንም። የግብረ ሰቆቃው መፈጸም ላለፉት ነገሥታት እንግዳ አልነበረም። አጼ ኃይለ ሥላሴ ግን በስልጣኔ በተራመዱት በአሜሪካና በእስራኤል መንግሥታት እርዳታና መምህርነት ሊያራቅቁት በቅተዋል። ከላይ ከተጠቀሱት አገሮች ጠበብት እንዲመጡ ተደረገ። ኢትዮጵያውያንም ወደ ቴል አቪቭ እና ዋሽንግተን ወደሚገኘው ኢንተርናሽናል ፖሊስ አካዳሚ ተልከው ጎልዳፋ የነበሩት ስልቶች ርቀትና ጥበት አግኝተው አረመኔያዊነታቸው የላቀ ሆነ። እንዲህ አይነቱን ጥበብ የቀመሱት ተማሪዎች የአሁኑን የኮሎኔል መንግስቱን ወታደራዊ መንግስት ማገልገላቸውን የቀጠሉ ሲሆን በዚህኛው ዙር ደግሞ ሶቪየት፣ ኩባ፣ ምስራቅ ጀርመን ላበረከቱት ትምህርት ምስጋና ይግባቸውና በጥበብ ላይ ጥበብ እንዳከሉ መጠቀስ ያለበት ነው። የእጅ ጣቶችን በፒንሳ ቦጭቆ መጣል፣ አሸዋ ወይም ውሃ የተሞላ ጠርሙስ ከብልት ላይ በማንጠልጠል ከጥቅም ውጭ እንደሆነ ማድረግ፣ እጅ እግር ሽባ ማድረግ፣ ውስጥ እግርን መግረፍ፣ ቆሻሻ ውሃ ውስጥ መስፈቅ፣ ከባድ እግረ ሞቅ እግር ላይ አስገብቶ ከጨለመ ምድር ቤት ውስጥ ማሰር፣ ማስራብ፣ የብረት ሰንሰለት እንደ ልጓም ካፍ ውስጥ አስገብቶ ጥርሶችን ለመስመር ወደ ኋላ መሳብ፣ መድፈር፣ ወዘተ ወዘተ የኃይለ ሥላሴ እስረኞችና ተቃዋሚዎች ይደርስባቸው የነበረ ነው። አንዱ የስቃይ ጉረኖ የሆነው ከአፍሪካ አንድነት ድርጅት ጽህፈት ቤት ቢጠሩ በሚሰማ ርቀት ላይ ያለው ማዕከላዊ ወህኒ ቤት ዓለም በቃኝ ይባል ነበር። አንድ የማይካድ ነገር አጼ ኃይለ ሥላሴ ሽብርን የተጠቀሙበት በነሲብ አልነበረም። ሆኖም መጠቀሙን ተጠቅመዋል። ኤርትራ ውስጥ የተማረኩ ሽምቅ ተዋጊዎች ግብረ ሰቆቃው ከተፈጸመባቸው በኋላ ይገደሉ ነበር። ባሌ ውስጥ ወላጆቻቸውን አስፈራርቶ ለማንበርከክ ሲባል የሕፃናት ጆሮ ተቆርጧል። ምናልባት በግርግር ውስጥ የተፈጸመ የወታደሮች አድራጎት ነው ሊባል ቢችልም አድራጎቱ እንደ ወንጀል ስላልተወሰደ በዚህ ለፍርድ የቀረበም የተቀጣም አልነበረም። በኢትዮጵያውያን ዘንድ አጼ ኃይለ ሥላሴ ከፍርሃት የተነሳ የሚፈሩ የሚከበሩ ስልጣናቸው የማይጠየቅ ንጉሥ ነበሩ። የግርማዊነታቸው ሮልስ ሮይስ መኪና አውራ ጎዳናው ላይ ብቅ ባለ ጊዜ ባለህበት ቆመህ መኪናው ሲያልፍ ዝቅ ብለህ እጅ መንሳት አለብህ። አንዳንድ የውጭ አገር ሰዎች ይህንን አድራጎት ንጉሠ ነገሥቱን ከማፍቀር እንደመነጨ አድርገው ያዩታል። እንዲህ አይነት መደምደሚያ ለመድረስ ሲቸኩሉ የማያዩት ግን ንጉሳዊውን መኪና ከኋላው የሚያጅቡትን የታጠቁ ወታደሮች ነው። ቆሞ እጅ የማይነሳ በክብረነክ ተወንጅሎ ይቀጣል። ይህንንም ሕፃናቱም ያውቁታል። ከዚህ የባሰ ደግሞ ንጉሠ ነገሥቱ በአምልኮ ባዕድ የተለከፉ ናቸው። ሰውነቱ ላይ ጭረት የሌለበት ልጅ ቆሪጥ ለተባለው ቢሾፍቱ ሐይቅ ውስጥ ለመሸገው ሰይጣን መሥዋዕት ያቀርባሉ ብሎ ሕዝብ ያምናል። የተማሩ የሩቅ ሰዎች ይህ ሁሉ ኋላቀር ሕዝብ በምናቡ የሚያውጠነጥነው ፍሬከርስኪ ነው ሊሉ ይችሉ ይሆናል። ምናልባት ግን ስለ ኢዲ አሚንና ቦካሳ የሰሙ ከእንዲህ አይነት አስተያየት ይቆጠቡ ይሆናል። ኢትዮጵያውያን ግን ንግሥት ዘውዲቱ ዕድሜያቸው እንዲረዝም በሰው ደም ይታጠቡ እንደነበር ያውቃሉ። አንዳንድ የአካባቢ ፍንጮችም ንጉሠ ነገሥቱም ከእንዲህ አይነቱ ተግባር ያራቁ እንደነበሩ ያመለክታሉ። እዚህ ላይ ዋናው ነጥብ ሕዝቡ ይህ እንደሚፈጸም በርግጥ አምኖ ብዙ ወላጆች ልጆቻቸውን ለቆሪጥ ለሚቀርበው መሥዋዕት ተገቢ ሆነው እንዳይገኙ ጆሮአቸውን መብሳታቸው ነው። የኢትዮጵያ ሕዝብ የሌኒን የታወቀውን የመንግሥት ርኳሜ ባያውቀውም መንግሥት ማለት ኃይል መሆኑን አሳምሮ ያውቀዋል። ለአብዛኛው ሕዝብ የመንግሥት ባይተዋር የሆነና ኃይሉን ባስፈለገው ጊዜ የሚጠቀም ከሕዝብ በጣም ርቆ የሚገኝ አካል ነው። ገዢው ማን ነው? ጠመንጃ የያዘ ነገሥታቱ አንድ ጊዜ ቁንጮ ላይ ከደረሱ በኋላ ለራሳቸው ግብ የተስማማ ይሆን ዘንድ ታሪክን ይጠመዝዛሉ። በአፈ ታሪክ ከሚታወቁት ከንግሥተ ሳባና ከንጉሥ ሰሎሞን ጋር በማያያዝ አዲስ የትውልድ አረግ ይመዛሉ። ሥልጣን ላይ ለመውጣት በኃይል እዚያው ላይ ለመቆየት ደግሞ ይበልጥ ያመጻ ሥራ መፈጸምን ነው የኢትዮጵያ ነገሥታት የታሪክ ገጽታ የሚያሳየው። በዚህ ሁሉ መሃል ግን የኢትዮጵያ ሕዝብ በአንድ ታላቅ የጦርነት ፊልም ውስጥ ዝቅተኛ ሚና እየተጫወተ እንደሚንጋጋውና ሲጨፈለቅ፣ በጦር ሲወጋ፣ እጅ እግሩ ሲቆራረጥ፣ ሲተኮስበት፣ ሲሞት እንደሚታየው ማንነቱ ሳይታወቅለት፣ ሳይታዘንለት፣ ሳይለቀስለት ወድቆ እንደሚቀረው አልባሌ ተዋናይ ነው። ከልደት እስከ ሞት የፍዳ ቋት ያለው ሁኔታ የያዘውን ሥርዓት ጠብቆ መቀጠሉ በእግዚአብሔር ፈቃድና ትእዛዝ የተቀደሰ እንደሆነና በወዲያኛው ዓለም እንደሚካሳምኖ እስከዚያው በእድል ማማረር ብፁዓን ትሑታነ ልብ ሌላም ሌላ። ኢትዮጵያውያን በአጠቃላይ ሲወሰዱ በጠመንጃ ያመልካሉ በማለት ፈርጠም ብለው የሚያቀርቡት ይህንን የኢትዮጵያውያን ታሪክና እውነታ የሚያንጸባርቀውን ጎልቶ የሚታይ ገጽታ ይረሳሉ። ስለ ሌሎች ሕዝቦችም እንዲሁ መናገር ይቻላል። ለምሳሌ የጠመንጃ ፍቅር ያላቸውን የኤንአርኤ ጠንካራ አባላት የሆኑትን አሜሪካኖች ለምሳሌ መውሰድ እንችላለን። ግን ይህ ነጥቡን በአጠቃላይ መሳት ይሆናል። ኢትዮጵያዊው እንደ ግለሰብ አመጽ ያገበረው አይደለም። ግን አመጽ የበከለው አየር በሚያውድበት የአንድ ሰው የክብሩ መግለጫ ኃይል ጉልበት በሆነበት ኅብረተሰብ ውስጥ ነው የሚኖረው። በዚህ ሁኔታ ጠመንጃ ከሃሊነትን፣ ወንድነትን፣ ትዕብናን፣ ዋጋ ግምትን ያሳያል። የራስ መከላከያም ነው። አንድ የቃታ ብረት የሌለው ወይንም መቀማት ያልቻለ ሰው ከእባብ ወይም ከተናካሽ ውሻ ለመከላከል በሚል ሰበብ በትር ይይዛል። ውስጣዊ ምክንያቱ ግን ሌሎች ለጥቃት የሚያስቡትን መሳሪያ አልባ ሰዎች ለማስፈራሪያ ወይም ለመቋቋሚያ ነው። ብረት ያልታጠቀ ሰው የማንም መጫወቻ ነው፣ ወይም በልሳነ ትምክህት ሽፍታ ወይም ቀማኛ ለመሆን እንኳ የማይቻለው ሴት ተብሎ ይጠራል። የታጠቀ ሰው እምቢኝ ወይም እጅ ለመስጠት ምርጫ አለው። ምርጫው ጠባብ ቢሆንም የጠመንጃው መኖር የሚሰጠው ልዕልና ልዩነት ያመጣል። በኢትዮጵያውያን ወግ ሽፍታ ከፍተኛ ቦታ አለው። ብዙውን ጊዜ ሽፍታ በባለስልጣኖች ላይ ያመጸ የአካባቢው አርሶ አደር ነው። ሽፍቶች በይፋም ባይሆን ይደነቃሉ፣ ይወራላቸውማል። ብዙዎቹ እንደ ሮቢን ሁድ ካፕታም እየነጠቁ ለድሃ የሚሰጡ ሳይሆን ድሃውን የሚቀሙ አርሶ አደር ወገናቸውን የሚያሸብሩ ናቸው። ሆኖም በቦታው ካሉ ባለስልጣኖች አቋያ ሲታዩ አመጻቸው ተራው ሰው ቢመኝ የማያገኘውን ለቅብሎ የሚታይ ክህሎትን ያቀዳጃቸዋል። ለሌሎች ቤዛ በመሆን ራሳቸውን መስዋዕት አድርገው ያቀረቡ በኢትዮጵያ ታሪክ ውስጥ ጥቂቶች ናቸው። ስለዚህም ነው 1950ዎቹ እና የ60ዎቹ ዓመተ ምህረት አብዮታውያን እንግዳ ነገር ሆነው የታዩት። አርሶ አደሩ እነዚህ ሰዎች ዓላማቸው ምንድነው? ምንስ ጥቅም ያገኙበታል እያለ መልስ ለማግኘት ሲያውጠነጥን ረጅም ጊዜ የፈጀበት። ባጭሩም በፊውዳላዊት ኢትዮጵያ ነፍሰ ገዳይ ነገስታት፣ አረመኔ የመሬት ከበርቴዎች፣ ስግብግብ ገዢዎችና ተራ ሽፍቶች ጀግኖች ይባሉ ነበር። ምናልባትም እዚህ ላይ መጥቀስ የሚገባን አንድ ነገር ይህ ባህል ወደ ጥቂቶቹ ዘመናውያን የሽምቅ ተዋጊ ድርጅቶች ወግ ውስጥ ዘልቆ ገብቶ ነው ለክላሽንኮቭ ጠመንጃዎቻቸው ጥዑም ቃና ያላቸው። የፍቅር ዘፈን እንደሚዘፈንላቸው ነው። ለነገሩ ግን ለጠመንጃው ያላቸው ፍቅር የፖለቲካ ስልጣን ካፈሙዝ ይሰርጻል ከሚባለው ከማኦ ቢሂል እንደመጣም የሚናገሩ አሉ። ይህ ግን ሁሉንም የሚያጠቃልል አይደለም። ከነዚህ ድርጅቶች ባንዳንዶቹ ላይ የሚንጸባረቀው የወታደራዊነት ዝንባሌ ከአርሶ አደሩ ጋር ያላቸው የፊውዳል ግንኙነት ማን አህሎኝነታቸውና በኃይል ላይ ያላቸው ጭፍን እምነት ሲታይ ሁኔታዎቹ የተለወጡ ይመስሉ እንጂ በተጨባጭ ግን እንደቀድሞው በነበሩበት እንዳሉ ያመለክታል። ያ ያለፈ የገለማ ባህል የፊውዳሎች ወግና አሰራር እንዲሁ ፊውዳሊዝምን ለማውደም ቁርጠኝነታቸውን በመሐላና በመገዘት የሚገልጹቱ ጫንቃ ላይ ክብደቱን እንደጣለባቸው ያለ ይመስላል። ኃይለ ሥላሴ ሞተዋል፣ ግን ደግሞ ኃይለ ሥላሴ አሁንም ሕያው ናቸው ማለት ይቻላል። አንዳንድ ኢትዮጵያውያን እንደሚሉት ኢትዮጵያዊን ተራማጅ ጫር ጫር ቢያደርጉት ከቆዳው ስር ለመሬት ከበርቴነት ያቆበቆበ አካል ብቅ ይላል። ይህን ሁሉ ስንል በምንም አይነት መንገድ የደርግን አሰቃቂ ወንጀል ለአንባቢው አይን አቅልሎ ለማቅረብ አይደለም። እንዲያውም በተቃራኒው ደርግ ሲወርድ ሲዋረድ የመጣውን ያመጻና የፈላጭ ቆራጭነት ስርዓት ከፍጻሜ ለማድረስ የተነሳውን ህዝባዊ አብዮት በማጨናገፉ እንደ አረመኔያዊና ኢሰብአዊ ኃይል ጎልቶ የሚታይ ነው። የ1966 ዓመተ ምህረት የካቲቱ አብዮት በአመጻ አገዛዝ ላይ የታበየና ለህግና ስርዓት፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ደግሞ የሰው ሰውነቱ ትክክለኛውን ትርጉምና ተገቢውን ቦታ እንዲያገኝ ሰፊው ህዝብ የነበረውን ግልጽ የሆነ ምኞት ያስተጋባ ነው። ህዝቡ ለመብቱ ጮኸ። ማንኛውም ኢትዮጵያዊ ከየትኛውም ማህበራዊ እርከን ይምጣ ተገቢውን ክብር ማግኘት አለበት ሲል ጠየቀ። መንግስታዊ አመጻና ከሁሉም በላይ የሐሳብ ልዩነትን ማፈንን አወገዘ። በሌላ አነጋገር የካቲቱ አብዮት የጠመንጃን የበላይነት ሽብርንና አመጻን ሲቃወም፣ የያዘው ደርግ ግን ይህን ተጻሮ ቆመ። ይዘቱን ሳይቀይር የቅርጽ ለውጥ ብቻ አድርጎ በጥንቱ የአገዛዝ ስልት መቀጠሉን መረጠ። አብዮቱ ተጨናገፈ፣ ሽብር ነገሰ። ብዙ ነገር ተለዋወጠ፣ ማንኛውም ነገር ሆነ። በህዝብና በመንግስት መካከል የነበረው ግንኙነት ግን ቀድሞ ከተስተናበረበት ሁኔታ ምንም ያህል አልተቀየረም። በየካቲት አብዮት መጀመሪያ አካባቢ ለአያሌ ዓመታት እኒያ የጠፉ ሰዎች ማለትም በጨለማ ቤትና ሽታቸው በማያስጠጋ እስር ቤቶች ውስጥ ተቆልፎባቸው የነበሩ ተጋዦች ከምግብ ማነስ አጥንታቸው ገጦ፣ የፀሐይ ብርሃን ከማጣት ቆዳቸው ወይቦ፣ በከፊል የታወሩ እስከናካቴውም የታወሩ ሰውነታቸው የበደነ ወይም ሽባ ሆነው ባለ አእምሮዎችና አእምሮ የነሳቸው ሁሉ ሆነው ህብረተሰቡ فيت النهوني بلو قتشالو يفيودالو عقزاز ونجل بهزب فيت قهاد هونو كربة هزبوم يغفن يامنجست يورج يميل چوهت عسما عبيوتو يتكتات تلبمهيد يزيا إيسا باوي سرات بطانگاري هونة يهنن يانن الناشاشلالن يتبالي يقباين برقال كيدان خلو يهزبون كتا لياكازك كزم هونة نبوساوي عقزازن كدكاتو ليادنو عالتشالو بزيق زين بر درق تالكا يقباو وتدراوي مكون نوچن يمرت اچو يلم ماننم بهزبولاي اندي سلطنو كالي ست اچو يلم سلطانن بحايل يراس اچو بمادرق بزياو بتنتو اگزا سلط قطلو هزبو تغلون اندياكوان بمازز نغستات يغزالو هزبم يتززال بلو بماستاكر انيا يكرمو نغستات يلوت ينبراون استقابو برغتم هزب بتنهر تلاك بالا هبرت سبوست بسباوي فطور ترقوامي لاي تنتاني اقربو لكنتو الياس مسكر لمي فلق صحافي بميارقاو درجا كل جارقو عبجايشتو تياكيون اقربنجي لديموكراسي لسباوي مبت مكبر لأكل النت اما كان ديكم يشبرنا مسا او تاريت اندي فرسو لهزباوي سلطان شوهتون السمتوال هزباوي سلطان وان ننيات اياكي يجزياوي منغست هزباوي تياكي وست يتكاتت نبر درق ينن هلو تقاومو باشافرين باينت قومة بهايلو سلطان ولد الزياو سلطان لاي لما قويتم دقمو هايل متكام نبربت تقاومو لا السما ابنتو امك عنا شبرنو على لازيم نو يك اي شبرون اسكاكي نتنا مردات يك كاتيتون عبيوت بنباراوي ملكو ممرمر يمياس فلقو بعبيوتو است هيوتن نورون بمي ملكت ولت يتلي ايو عم ملكاكتو اجي تقاجو سلك ادمو الناس لو دفتو ولت يتلي ايو تنتاني اجي تلاتمو عندن يو يزبونا يتراماج مهوران يهونو يك ادمون عمسا بحايل يمتك امن باهل بماوغز ينن سرات لما فرسنا تراوسو يميك بربت يودفيت ادلو يمي سمربت سراتن لما فترسيهون ولتنياو يدرقنا يدقا فيوچو يهونو دقمو يكرمون بامسا يكال لما قلصتا تقبلو بزيهم تمسرتو يبجنيال ديالون سرات لما كأيس نبر ازوو سلامننا مسارتاوي لوتن يفلق بيهونم يان لماغنيت متاقل نبربت درقم سلطان لما چبت يهزباوي تقلونم فري لما كمات هايلن متاقم نبربت كراسم تاواي سنن نسا يالاقباب ياغن يونيزو لما قويت بهايل لاي كمت تماما ليلا مرچام النبروم كزيم سنن دردر كيو شبر يجيزي قدينجي يجد قانون قطرو مولد ينبربت نبر جن يهن مالت يشبرون آرمان يوينت كنتات تاكلم يميك النسو عيد اللم عمز ليتي بيهبرة سب انقدانقر عال نبرم لم دوبت عال مالت بيجيزيو ينبرو منقست بيتي بيهن لا يفسمون شفشفا تككلينيا ويم تغبي ايادر قوم
ለላ ፕሮግራማችን በዚህ ተናቀቃል ለህንኑ ፕሮግራም ነገጧት ከ1 እስከ 3 እንዲሁም ከዛ በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ለናምሹ